ክቡራትና ክቡራን እንደምን ከረማችሁ? ይህ ዛሬ የማሰማችሁ መልእክት በምንም አይነት መልኩ አዘጋጃለሁ ብዬ አስቤ የማላውቀው ነው። ዛሬ ግን በቅርብ ጊዜ ወዲህ በምድራችን ከምን ጊዜም በላይ እየገነነና ትልቅ ትኩረት እየተሰጠው ስላለው ስለ ኢሬቻ ይሆናል። እንግዲህ ይህን መልእክት ለምትሰሙ ሁሉ አደራ የምላችሁ ለራሳችሁና ለምድርቷ ጭምር ነውና መልእክቱን እስከ መጨረሻ ሰምታችሁ የኔን ጩኸትና ጭንቀት ምን እንደሆነ እንድትረዱልኝ በትህትና እጠይቃለሁ። እኔ ቄስ ቶለሳ ጉዲና እባላለሁ። የተወለድኩት በወለጋ ክፍለ አገር በግንቢ አውራጃ በደንጎሮ ዲሲ በሚባል ሲሆን ያደግኩት በአቦ ጮንጌ አካባቢ፣ የተማርኩት በቦጅ ድርመጂ አንደኛ ደረጃ ትምህርት ቤት ነው። በብዙ አሳዛኝ ሁኔታ ቤተሰቦቼ ተሰደው ወደ ባቦ ከመምጣታችን በፊት እኔ በተወለድኩበት ገጠር እሬቻና አከባበሩ በጣም የገነነ ነበር። የአካባቢው ሰዎች ከቅርብም ከሩቅም ለጋ ቅጠልና የሚሰዋ እንስሳ ይዘው በህብረተሰቡ ዘንድ በታወቀ ቃልቻ እየተመሩ በቅርባችን ባለው አንድ ጉብታ ላይ ተሰብስበው በሬውን እየሰዉ ደሙን እየረጩ ተንበርክከው ሲሰግዱ እንደ ትላንትና ትዝ ይለኛል። ቅቤ የተቀቡ ጨሌ በጮጮ ይዘው አንጋፋ ሴቶች በልዩ ዝግጅት ይመጡ ነበር። በዛ ቦታ ይደረግ የነበረው በዛን ጊዜ ብዙ ባይገባኝም ደማቅ ልብስ ለብሰው ቅቤ ተቀብቶ በመጡት ሴቶች ላይ ይወርዳል ተብሎ የሚጠበቅ አጋንንታዊ መንፈስ ነበር። መንፈሱ ግን በግልጽ የሚወርዶ በሁሉም ላይ ሳይሆን በጥቂቶቹ ላይ ነው። ይህ የሚደፋና የሚያቀባጥር መንፈስ የሚወርድባቸው ሴቶች የአጋንንቱ መንፈስ እንደመረጣቸው ተቆጥሮ እንደ እድለኞች ይታዩ ነበር። መንፈሱ ሲመጣና በሰዎች ላይ ሲወርድ ህዝቡ ይሰግዱለት ነበር። ከዛ በኋላ የቀኑ ወይንም የበዓሉ ወሬ የሚሆነው ስለ ቃልቻውና የአጋንንቱ መንፈስ ስለወረደባቸው ሴቶች ይሆናል። ቃልቻው የሚያስተላልፈው መልእክት ሁሉ ባይገባኝም በዛ ወቅት የምለመነው መንፈስ ካለፉት አባቶች ጋር ግንኙነት አለው ስለሚባል የነሱ ኤከራ ወይም የሞቱ ሰዎች መንፈስ ተጠርቶ ለህብረተሰቡ ደህንነት ያመጣል፣ ይታረቃችኋል ተብሎ ስለምታመን ጽኑ ልመና ወደ እርሱ ይደረግ ነበር። ነገር ግን እኔ እስከማውቀው ድረስ የኢሬቻ ስርዓትና አከባበር አልፎ መንፈሱ በሰዎች ላይ የሚያስከትሎ መከራና ስቃይ በቋንቋ ማስቀመጥ የምሞክር አይደለም። ለዚህ የኔ ቤተሰብ ህያው ምስክር ነው። ለቤተሰቦቼ በተለይ በእናቴ ላይ ከመናፍስት ዓለም የሚመጣባት ኃይለኛ ጥቃት ነበር። ከበዓሉ በኋላ ማታ ወደ ቤት ስንመለስ እናቴ እጅግ በሚያስጨንቅ መንፈስ ተይዛ ስለሆነ የምትመለሰው በቤታችን ጤና ሆነ ወይም ሰላም አልነበረም። ሰይጣን እያፏጨ መጥቶ እናቴን ሲደፋት እኔ በጆሮዬ ሰምቻለሁ፣ በዓይኔም አይቻለሁ። እንዲሁም በአባቴና በእናቴ መካከል ፍጹም ሰላም አልነበረም። ይህ በእናቴ ብቻ ሳይሆን በዛ ለአምልኮ በተገኙ ሴቶች ሁሉ በየቤታቸው የሚያልፉበት የጓዳ ስቃይና ሰቆቃ እንደነበር እንሰማ ነበረ። መንፈሱ የሚሰራው በህብረተሰብ መካከል ሰላም እንዳይኖር ጭቅጭቅና አምቧጋሮ በማስነሳት ነው። ስለሆነም በህብረተሰቡ መካከል ልባዊ መያያዝ አልነበረም። ይህን ሁሉ እያየሁ አድጌ አሁን የኢሬቻ በዓል የሰላም በዓል ተብሎ ለህዝብ መቅረቡ ከእውነት የራቀ በመሆኑ እጅግ አዝናለሁ። በዛን ጊዜ በህብረተሰባችን መካከል በኢሬቻ አከባበር ልክቲን የሚያስተላልፈው ቃልቻ ሁሉን ያውቃል ተብሎ ስለሚታሰብ ትልቅ ስልጣን ነበረው። ስለሆነም በአካባቢው ለሚወለዱት ህፃናት ስም ያወጣላቸው ዘንድ ወደ እርሱ ይወሰዳሉ። ስም ካወጣላቸው በኋላ የወደፊት እድላቸውን ምን እንደሚሆን በጥንቁላ ይነግራቸው ነበር። ከወላጆቼ የተወለዱት የመጀመሪያዎቹ ሶስቱ ህፃናት ሲወለዱ ወደ ቃልቻው ቤት ተወስደው ስም ከወጣላቸውና በኑሯቸው ምን እንደምገጥማቸው ከጠነቆለላቸው በኋላ ህፃናቱ ልክ ከቃልቻው ቤት ሲወጡ ወደ ቤት ሳይደርሱ በቅጽበት በመንገድ ላይ እያሉ እያንዳንዳቸው እንደሞቱ ወላጆቼ በእንባና በመራራ ሐዘን ውስጥ ሆነው ሲያወሩ ይሰማ ነበር። ወላጆቼ ሶስቱ ልጆቻቸውን በቃልቻ ካጡ በኋላ አባቴ ጌታ ይባርከውና ከእንግዲህ ወዲያ ልጆቼ ከሞቱም በቤት ይሙቱ እንጂ እኔ ወደ ቃልቻ ቤት አልወስዳቸውም ብሎ ስለወሰነ ከታላቋ እህቴ ጀምሮ የተወለድነው ቃልቻው ቤት ስላልተወሰን በሕፃንነት ከመቀጨት ተርፈናል። እውነተኛ ሰላምና እረፍት በቤታችን የሆነው ጌታ ኢየሱስ ክርስቶስን ካገኘ በኋላ ነው። እናቴ እና ትንሹ ወንድሜ እኔን ተከትሎ ጌታን ተቀበሉ። ከዚህም የተነሳ እናቴ ከታሰረችበት አጋንንታዊ አሰራር ጌታ ነፃ አውጥቷት በቤታችን ትልቅ እረፍትና ሰላም ሆነ። ለእናቴም ከዛ በኋላ ለነበራት 31 ዓመታት ተለማምዳው በማታውቆ ሰላምና እረፍት ጤና እና ኑሮ ከኖረች በኋላ በመጨረሻ ወደ ጌታዋ ተሰበሰበች። እኔም በጌታ ቤት አገልጋይ ሆኜ እስከ ዛሬ የአምላኬን ድንቅ ሥራ አወራል። ክብር ለዘላለም እስከ ዘላለም ለጌታ ይሁን። ከዚህ የተነሳ ወገኖቼ ለኢሬቻ ያለኝ አመለካከት በሙሉ የስቃይ፣ የመከራ፣ የእንባ፣ የሰቆቃ እንጂ ሌላ መልካም የሆነ ምንም ነገር ይወጣዋል ብዬ ማመን አልችልም። ስለዚህ የኢሬቻ አምልኮ ከህዝባችንና ከምድራችን ለዘላለም ተነቅሎ እውነተኛ ፍቅርንና ሰላምን ወደ ህይወቴና ወደ ቤቴ ባመጣው ጌታ ኢየሱስ ኢትዮጵያ እንድትጎበኝ የዘወትር ጸሎቴ ነው። ይህ ባጭሩ የመሰከርኩላችሁ እኔ ባደግኩበት አካባቢ ይሆን ስለነበረ እኔም በዓይኔ ያየሁትና የተሳተፍኩት እንጂ ከሌሎች የሰማሁት ከመጻሕፍት ያነበብኩት አይደለም። ይህ የኢሬቻ የአምልኮ ባህል በኦሮሞ ህብረተሰብ ዘንድ በጣም የተስፋፋ ስለሆነ አደራረጉ ይለያይ እንጂ መንፈሱ አንድ እንደሆነ ምንም ጥርጥር የለውም። በነገራችን ላይ ኢትዮጵያን እያመሰ ያለው የኢሬቻ መንፈስ ብቻ ሳይሆን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ አካባቢ ሆኖ በተለያየ ስም የሚገለጽ አጋንንታዊ አሰራር እንዳለ የማይካድ ሀቅ ነው። ስለዚህ ለመላ ኢትዮጵያ የሚያስፈልገው ሰላምን፣ ጤናን፣ አንድነትን በሚያመጣ ወደ እውነተኛው አምላክ መመለስ ብቻ ነው። ስለሆነም ይህን ሁሉ በሕይወቴ የሆነውንና በዓይኔ ያየሁትን ለመመስከር ያነሳሳኝ በአሁኑ ጊዜ በምድራችን ኢሬቻ እንደ አዲስ እንቅስቃሴ ሆኖ የሕዝቡን በተለይም የኦሮሞ ልብ እየሳበ መሆኑን እየተረዳው ስለመጣው ነው። ሰዎች ሲያወሩ የምሰማው ኢሬቻ የኦሮሞ ባህል የሰላምና የአንድነት እንቅስቃሴ ነው በማለት ነው። ወገኖቼ እንደ ማንኛውም እንደ አገር ተቆርቋሪ የማሳስበው ነገር ለኦሮሞ ሕዝብ ይህም ባህል አስታኮ የሰላም እንቅስቃሴ አስመስሎ ሰላም የማያውቀውን የኢሬቻን በዓል ለሕዝብ ማቅረብ ሕዝባችንን ማለቂያ ወደማይኖረው ዋይታና ችግር ማስገባት። ለመሆኑ ኢሬቻ ሕዝብን አንድ የሚያደርግ ከሆነ ለኢትዮጵያ ቀርቶ ለመላው አፍሪካ ኩራት የሆነውን ብሔርተኝነትን ተጸይፎ ሕዝባችንን ከላይ እስከታች አንድ ለማድረግ እየሰራ ያለውን ከኦሮሞ ቤተሰብ እግዚአብሔር ያስነሳው መሪ ኦሮሞች እንዴት ከእርሱ ጋር ሰላምና አንድ መሆን አቃታቸው? ጥያቄው ለእያንዳንዳችሁ ነው። ኢሬቻ ሰላምን የሚያመጣ ከሆነ የኦሮሞ ሕዝብ አንድ በመሆን ለኢትዮጵያ ሕዝብ እንዴት ምሳሌ መሆን አልቻሉም? እንዴት አቃተን? ዛሬ በምድራችን እየሆነ ያለውን ብንመለከት የኦሮሞ ደም በኦሮሞዎች እየፈሰሰ እንደሆነ እንዴት ማስተዋላችን ተወሰደብን? ስለሆነም ኢሬቻ የኦሮሞን ደም ለማፍሰስ ካልሆነ ለኦሮሞ አንድነትና እድገት ምንም ፋይዳ የለውም። አንዳንድ ሰዎች የኢሬቻ በዓል የኦሮሞን ሕዝብ እንደማይመጥን በማመልከት ሀሳብ ሲሰጡ፣ ኦሮሞዎች ደግሞ እርሱ ንጹሕ ኦሮሞ አይደለም፣ ከሌላ ብሔር ነው፣ እርሷ ኦሮሞ አይደለችም በማለት ነገሩን የብሔርና የጥላቻ ጉዳይ ያደርጉታል። እኔ ንጹሕና ፍጹም ኦሮሞ ነኝ፣ ብመረመር የጌታ ኢየሱስ ክርስቶስ መንፈሳዊ ዲኤንኤ ካልሆነ በስተቀር ሌላ ምንም ድብልቅ የለብኝም። ይህን የምናገረው ከጥላቻ ሳይሆን ከልብ ለሕዝብ በማሰብ እንደሆነ እንድትረዱኝ እፈልጋለሁ። ብዙ ወገኖቻችን ይህ የኦሮሞ ባህላዊ በዓል እንጂ ከአምልኮ ጋር ምንም ግንኙነት የለውም እያሉ ከኋላ ያለውን የመንፈስ አሰራር ሳይረዱ በየዋይነት እየተሳተፉ ነው። ሆኖም ግን የሰላም የአንድነት እየተባለ ሲወደድ ቆይቶ ገና በመስቀል አደባባይ ተከብሮ ሳምንት ሳይሞላ ብዙ የኦሮሞ ልጆች ደም መፍሰሱ ማስተዋል ላለው ሰው ኢሬቻ ሰላምን የማመጣ እንደሆነ ግልጽ ነው። ዛሬ ኢሬቻ በወጣቱ ኦሮሞ ሕዝብ መካከል ያገኘው ቦታና አክብሮት ሲሰማ እጅግ በጣም አዝናለሁ። በተለይም ጌታን እናውቃለን የሚሉ የወንጌል አማኞች በዚህ መንፈስና ስርዓት ውስጥ በመጠመዳቸው ለሌሎች እንቅፋት በመሆን የሚያሳስቱ ስለሆነ የእነሱ ጉዳይ ከሐዘንም በላይ የሚያስለቅስ ነው። ለመሆኑ ብርሃን ከጨለማ ጋር ምን ግንኙነት አለው? በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተካፋይነት አለውና ብርሃንም ከጨለማ ጋር ምን ኅብረት አለው በማለት ይናገራል። አስደንቅም። እንዲሁም በኤፌሶን ምዕራፍ 5 ቁጥር 9 እስከ 11 ድረስ የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ ይላል። ስለዚህ ጌታ ለምታውቁ አማኞች አደራ የምለው የኢሬቻን በዓል ማክበር ምንም የለበትም በማለት ከጨለማው ስራ ጋር መተባበር ውድ ህይወት ዋጋ እንደሚያስከፍል እንዳንረሳ በፍቅርና በትህትና አሳስባችኋለሁ። ሌሎችን ወደ ጌታ ማምጣት የምንችለው ከላይ እንደጠቀስኩት ከጨለማው ስራ ጋር በመተባበር ሳይሆን የወንጌልን ብርሃን በጨለማ ውስጥ ላሉት በቃልና በኑሯቸውን በመግለጥ ነው። የኦሮሞ ህዝብ ሆይ፣ የኦሮሞ ምሁራን፣ የኦሮሞ ሽማምንት፣ የኦሮሞ እናቶች፣ የኦሮሞ አባቶች፣ የኦሮሞ ወጣቶች፣ የኢሬቻ ባህልም ሆነ መንፈስ የኦሮሞ ህዝብ ለእድገትና ለለውጥ ያለውን ትልቅ ፍላጎትና ራዕይ በምንም አይነት አይመጥንም። ዘመን ያለፈበት ለውቀትና ለእድገት ምንም አስተዋጽኦ የማያደርግ ኋላ ቀር እይታ ነው። እናንተ የአገር መሪዎች ይሄ አይመጥናችሁ። እናንተ የአገሪቷ ምሁራን፣ የኦሮሞ ምሁራን፣ የዚህ የኢሬቻ በዓል የኢሬቻ ባህል እናንተን አይመጥንም። ወጣቶች ሆይ እናንተን አይመጥንም። አባቶች፣ እናቶች ሆይ እናንተን አይመጥንም። ከዚህ ዝቅ ካለው ጋር አትተባበሩ። ስለሆነም ዛሬ ወጣቱን ትውልድ ወደ እውቀት ብርሃን ማምጣት በሁሉም ደረጃ እንዲወዳደሩ በዓለም መድረክ ላይ ማውጣት እንጂ በዚህ እድሜያቸው እያደገደጉ ስለ ኢሬቻ እንዲያሸበሽቡ ማድረግ የኢሬቻ መንፈስ በባህል ስም ለልጆቻችን ማስታቀፍ በቁመና እነሱም መግደል ስለሚሆን ከዘመኑ ጋር የሚሄደውን እርምጃቸውን ማኮላሸትና ወደ ኋላ ማስቀረት ነው። ኢሬቻ በዚህ በ21ኛው ክፍለ ዘመን ለሚኖር ህብረተሰብ ምንም የሚጠቅም ጤናማ ሚና የለውም። ከእንግዲህ የህብረተሰባችንን የተሃድሶ እርምጃና ራዕይ የማይመጥንን ሁሉ የምንተፋው እንጂ የምንውጠው የምናወልቀው እንጂ የምናጠልቆ መሆን የለበትም። ከባህላችን እንድንማር ያለፉት አባቶቻችን ከድህነትና ከድንቁርና የተነሳ ተጨቁኖ የሄዱበትና የኖሩበትን ማወቅ በመጠኑ አይከፋም። ሆኖም ዛሬ በ21ኛው ክፍለ ዘመን ወደ ኋላ ተመልሰን የተረሳውን አስታውሰን የወደቀውን አንስተን የተጠላውን አደናንቀን የተቀበረውን ከመቃብር አውጥተን ይህ አባቶቻችን ባህል ነው በማለት ወደፊት ከመሄድ ይልቅ ተመልሶ ወደ ኋላ መሄድ እጅግ በጣም አሳዛኝ ነው። ምክንያቱም እነሱ ከቅንጦት ሳይሆን ከይጦት ጎጆ ውስጥ ተቀምጠው እንደሆነ ባህላችን ነውና እኛም በጎጆ ውስጥ እንቀመጥ፣ እነሱ እራቁታቸውን ሄዶ እንደሆነ እኛም እራቁታችንን እንሂድ፣ እነርሱ ዛፍ አምልከው እንደሆነ እኛም ዛፍ እናምልክ ነው የምትሉኝ? እነሱ አፈር በልተው እንደሆነ እኛም አፈር እንብላ ማለታችን ነው? ይህ ለህልና የማይመች የአስተሳሰብ ቀውስ ነውና ልባችንን ወደ ጌታ ወደ እውነት መመለስ ያስፈልገናል። ዛሬ የተማረ የኦሮሞ ቀርቶ ያልተማረው ባላገሩ እንኳ ለጤናውና ለዕለታዊ ኑሮ ተሻሽሎ መገኘት እንጂ ያለፉትን የመከራን ታሪክ በማስታወስ በምንም አይነት መታሰር አይፈልግም። ይህ ደግሞ ኦሮሞ ጠቃሚና ጥንታዊ ባህል ተወስዶ እንደገና እንዲሰራራ ሀሳብ ያቀረበው ሰው የኦሮሞን ህዝብ በእውነት በድሏል። በእውነት በድሏል። ሰዎች የኢሬቻን በዓል ለአምልኮ አይደለም ብሎ ይከራከራሉ። ለአምልኮ ካልሆነ ቅቤ ተቀብተው ጨለያቸውን አንግተው የምሰዋ እንስሳ ይዞ በአንድ ላይ የምለመነው ምንድን ነው? ከዚህ አንጻር ስንመለከተው እሬቻ የወጣለት የመናፍስት አምልኮ ነው። ይህን ከልጅነቴ ጀምሬ በአይኔ ስላየሁት ማንም ሌላ ሊክደኝ ወይም ሊያሳምነኝ አይችልም። ይልቁንስ ይህ መንፈሳዊ ጦርነት እንደሆነ ብናስተውል ጥሩ ነው። በመጽሐፍ ቅዱስ ውስጥ እጅግን የተወሳሰበና የተጠናከረ የክፉ መናፍስት ዓለም እንዳለ በኤፌሶን መልእክት ምዕራፍ 6 ቁጥር 12 ላይ እንመለከታለን። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ በማለት ይናገራል። ምድራችን የተያዘው፣ ህዝባችን የተያዘው፣ ሰሜኑ የተያዘው፣ ምዕራቡ የተያዘው፣ ደቡቡ የተያዘው፣ ምስራቁ የተያዘው በዚህ በጨለማ መንፈስ ነው። ስለዚህ ነው አንድ ላይ መኖር ያቃተን። ስለዚህ ነው የምንገፋፋው። ሌላው ሌላውን የሚበድለው ስለዚህ ነው። ሌላው ሌላውን የሚሰርቀው ስለዚህ ነው። ከነዚህ ከመናፍስት አሰራር ለመላቀቅ መፍትሄው በኢየሱስ ክርስቶስ በማመን ነፃ መውጣት እንጂ ሌላ መንገድ የለውም። በምድር ላይ አጋንንትን ከሰው ህይወት የሚያወጣ፣ ከሰው ነፃ የሚያደርግ፣ የታሰሩትን የሚፈታ ማንም ኃይል፣ ማንም ምንም ሃይማኖት የለም ያለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለምም ጌታ ነው። እሱ ይፈታል፣ እሱ ይፈውሳል፣ እሱ ያድናል፣ እሱ አንድ ያደርጋል። እሱ ወገኖቼ ስራውን በሕይወታችን በምድራችን ላይ ይስራ። በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 እስከ 5 ባለው ውስጥ የእግዚአብሔር ቃል እንዲህ ይላል። በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ሥጋዊ አይደለምና፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የምነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን እያለ ይቀጥላል። ስለዚህ ከዚህ ከክፉ መንፈስና አሰራር ነፃ ለመውጣት በጌታ በኢየሱስ ክርስቶስ በማመን ብቻ በእግዚአብሔር ቃልና በጸሎት በማደግ ነፃ መውጣትና በሰላም መኖር ስላለ የዛሬ ግብዣችን ወደ እርሱ እንድንመለስ ነው። ኢትዮጵያ ወደ እግዚአብሔር ትመለስ። ኦሮሞዎች ወደ እግዚአብሔር ይመለሱ። ሌላ መንገድ የለም። ደቡቡ ወደ እግዚአብሔር ይመለስ። ሰሜኑ ወደ እግዚአብሔር ይመለስ። ምድራችን፣ ህዝባችን ወደ እግዚአብሔር ተመልሰን እግዚአብሔርን እንፈልግ። መንገዱ ያ ነው። ሌላ መንገድ የለም። የሰው ውጣ ውረድ የምናምን የለም። ወገኖቼ መንገዱ አንድ ነው። ኢየሱስ ክርስቶስ እኔ መንገድ እውነት ህይወት ነኝ አለ። 4 ነጥብ። ከሱ ውጪ መንገድ የለም። ከሱ ውጪ ፈውስ የለም። ከሱ ውጪ አንድነት የለም። ከሱ ውጪ መንጻት የለም። ከሱ ውጪ የዘላለም ህይወት የለም። ስለዚህ የእስራኤል አምላክ እግዚአብሔር ማስተዋልን ይስጠን። ኢትዮጵያን እግዚአብሔር ይባርካት። እናንተንም እያንዳንዳችሁን የሰማችሁን እኝን እግዚአብሔር ይባርካችሁ። በእውነት ይባርካችሁ። በማስተዋል ይባርካችሁ። በማመን ይባርካችሁ። በመቀበል ይባርካችሁ። ከጠላት አሰራር፣ ከጠላት መንፈስ፣ ከጠላት ሽንገላ ነፃ ትወጡ ዘንድ የእስራኤል ቅዱስ እግዚአብሔር ይርዳችሁ፣ ይባርካችሁም። በጣም እወዳችኋለሁ። የዘላለም እግዚአብሔር ይባርካችሁ። በሉ በደህና ሁኑ።